አቶ ሙልጌታ አረጋዊ ህግ ሲዳኝ በሚል ድረስ የጻፍከው መጽሐፍ ነው ለዛሬው ውይይታችን ምክንያት የሆነን።
ህግና ፍትህ ከጽንሰ ሐሳብ ከህግ ፍልስፍና እስከ ስለነቦና ይልቁንም ደግሞ በግብር ምን እንደሆነ እስከምንመረምርበት ድረስ እንሄዳለን። መጽሐፍ በፍትህ ስርዓት ላይ ያለና ሊኖር ስለሚገባ መነታ በተጨባጭ ህግ የሚጣስበት አልፎም ፍትህ የሚጣጣበት አሰራር መሃል የሚከሰቱ ግጭቶችን ገና ከመግቢያው የምናይበት መጽሐፍ በተለያዩ ታሪኮች ውስጥ ተደጋግሞ የሚከሰት ጭብጥ ነው። በፍትህ ወይም በህግ መሪ የማመን ሁኔታዎችን ህግ ራሱ ተጠያቂ ሲሆን ለዳኝነት አደባባይ ሲሆን ነው መጽሐፍ የሚተርከው። ዓለም አቀፍ ፖለቲካ፣ ዲፕሎማሲ፣ ፍልስፍናና ስለ ልቦናም ይዳሰሳሉ። መንደርደሪያውን ነው ያነሳሁት። ሙሉ ነገሩ ስለ ህግ የሆነ መጽሐፍ እስኪ ስለ መጽሐፍ ጭብጥ በምትነግረን እንጀምር።
አመሰግናለሁ አሉላ። እዛ መጽሐፍ ውስጥ አንድ ገጸ ባህሪ አለ። ብዙ ጊዜ ዝም ብሎ ያወራል የህግ የበላይነት እንዲኖር እፈልጋለሁ እያለ ይጨቃጨቃል። እና ለምንድን ነው የህግ የበላይነት እንፈልገዋል ተብሎ ሲጠየቅ፣ እንግዲህ ህግ የበላይ ካልሆነ የበላይ መሆን የሚችለው እንግዲህ ሰው ነው ማለት ነው። በዓለም ውስጥ ሁለት አይነት አሰራሮች ናቸው ያሉት። በታሪክ ሰው ሰውን የሚገዛበት ጊዜ አለ፣ ህግ ደግሞ ሰውን የሚገዛበት ጊዜ አለ። ህግ ሰውን ገዛ ማለት ህግ የበላይ ሆነ ማለት ነው። ሁሉም ሰው ከህግ ስር ሆኖ የሚገዛበት ሲሆን፣ ሌላው ደግሞ አንድ ሰው ሌላውን ሰው እንዳይሻ የሚገዛበት ነው። በታሪክ እንዳየነው በ300 ዓመት በፊት ድረስ ሰዎች ነበሩ ሰዎች የሚገዙት። ንጉስ ይገዛል፣ ሌላው ህዝቡ ይገዛል። እና ከሱ የተሻለ አሰራር ሊኖር ይችላል ተብሎ ነው እንግዲህ የሰው አገዛዝ ሳይሆን መኖር ያለበት። ምክንያቱም ሰው እንዳፈለገው ሲሆን ብዙ ሰው ይጎዳል። ስለዚህ ሁላችንም ስንፈጠር እኩል ሆነን የተፈጠር ነው። እኩል ሆነን ከተፈጠርን ደግሞ ለምንድን ነው አንዱ አንዱ ላይ ፍላጎት የሚጭ ነው? ስለዚህ ሁላችንም አንዳችን አንዳችን ላይ ፍላጎታችንን ማንጭ የምንልበት ስርዓት ሁላችንም በኩልነት የሚዳኝ ይመጣ ከሚል ፍልስፍና ነው እንግዲህ አሁን ያለንበት የህግ የበላይነት የሚባለው የመጣው። እና እኔ በግሌ የህግ የበላይነት እንዲኖር እፈልጋለሁ። አንድ ሰው ወይም አንድ ድርጅት ወይም አንድ መንግስት ፈለገው የሚያደርግበት ሁኔታ ሲፈጠር ምን አይነት ቀውስ ሊፈጠርበት ህይወት እንዴት አስቸጋሪ ሊሆን እንደሚችል እኛም ሀገር እያየን ነው። አሁንማ ዓለምም እንደተበጠበጠ ነው እያየን ያለ ነው። ሰው ከሰዎች በላይ ሆኖ ግን ሰዎች የፈጠሩት ተቋም ነገር ኖሮ ያ ተቋም ሰዎች ራሳቸውን ማስተዳደር በሚፈልጉበት መልኩ እንዲያስተዳድራቸው የሚቻልበት አይነት ስልጣን ሲፈጠር የተሻለ ህይወት የምንኖራለን የሚል ተስፋ። በጣም የሚገርመው ግን ህግ የበላይ ሆኖ ይግዛ ነው የሚለው እንኳን ቅንጦት ነው ቢባልና የለም ሰው ይግዛ ነው እንኳን ብን፣ ለምሳሌ አንድ ግለሰብ ልክ እንደ ንጉስ ማለት እንዳፈለገ ይግዛ ነው እንኳን ብን፣ ያም ቢሆን እንዴት እንደሚገዛን ማወቅ ያስፈልጋል። ለምሳሌ ሰዓት ፍላፊ ነው፣ 5 ሰዓት ከምሽቱ ቤት መግባት አለበት ከተባ እሱ ማወቅ ይፈልጋል። አንድ ሰዓት ፍላፊ ነው ተብሎ ከተነገረ በኋላ አንድ ሰዓት ነው ሰዓት ፍላፊ ብለህ ማመን ትፈልጋለህ። 12 ሰዓት መጥተው የት ነው የምትንቀሳቀሰው እንጂ ላያስፈልግም። እሱ ያለህ እንኳን አክብረህ የምትኖርበት ነው ህግ ብሎ የሰጠህ እንኳን አክብረህ የምትኖርበት ሁኔታዎች መኖር ሲያከተ አንድ ሰዓት ብሎ ሲያበቃ የለማውን ሀሳብ ይቀይራል። 12 ነው ሲል ባልጠበቀው ሰዓት ማለት ነው። የለማ 11 ነው ሲል እንዴ 12 ስላል ነበረ እንዴ በቃ ሆነ 11 አልኳ አይነት ሲሆን እንዲህ አይነት መዘበራረቅ ሊፈጥር እንደሚችል አስበው። በህይወት ውስጥ እያንዳንዱ እንቅስቃሴያችን በሆነ ተገማችነት መንቀሳቀስ ካልቻለም የሆነ እምነት የማይገዛ ከሆነ የሆነ የምታውቀው ነገር ከሌለ እንዴት እንደምትኖር እንዴት እንደምትንቀሳቀስ እንዴት እንደምትሰራ ማድረግም አልችለው እና ማድረግ የምችለው ነገር ለይቼ የማላቅ ከሆነ አንተም ለይተህ የማታውቅ ከሆነ ከመንግስት ጋር የሚኖረን ግንኙነት እንዴት ዝብርቅርቅ ሊሆን እንደምችል አስበው። እኔ በአንተ ላይ ያለኝ መብት መላቅ ከሆነ አንተም በእኔ ላይ እኔም የምናንተ ግንኙነት እንዴት ሊገዛ እንደምችል ካላወቅኩኝ ከአንተ ጋር ምን አይነት ጸባይ ማሳየት እንዳለብኝ ማላቅ ከሆነ አንተም እንደዚህ ካላወቅ ምን አይነት ግንኙነት ነው እናንተ ሊኖረ የሚችለው? ሌላው በእኔና በመንግስት መካከል ያለው ግንኙነት በግልጽ የማይታወቅ ከሆነ መንግስት የሚፈልገው ምን እንደሆነ ካላወቅ እኔ የምፈልገው መንግስት የማያውቅ ከሆነ ግንኙነታችን በትብርቅርቅ ሊል እንደሚችል አስበው። ይሄ መዘበራረቅ ለማስቀረት የሆነ መቀነስ ነው እንግዲህ ህግ የሚያስፈልገው። እና ህግ ስለተባለ ብቻ ሳይሆን የሰው ልጅ በተፈጥሮው እንደዚህ አይነት ነገር ይፈልጋል። የሆነ ስርዓት ይፈልጋል። ትንሽ በመጠኑ ለማሳየት ነው እንግዲህ
አቶ ሙልጌታ፣ ለአብነት ያህል አንዳንድ ነጥቦችን ብናነሳ
345 ገጾች ያሉት መጽሐፍ ሰዎች በሚያደርጓቸው ንግግሮች በልቦለድ ሐሳብ ውስጥ በጣም አንኳር ጉዳዮችን ያነሳል። 156 ላይ አራት አቃቢያነ ህጎች ሳምንታዊ አጀንዳ አድርገው የሚነጋገሩበትን የህግ አፈጻጸምን በሚመለከት የሚያደርጉትን ክርክር
ለአፍታ መልከት ብናደርግ
ከህግ ፍልስፍና ሰዎች እስከሚተዳደሩበት ጉምን ይፈቅዳል የሰዎች ንጻነት ምንድነው እስከሚለው የተለያየ ሐሳብ አላቸው። የለም ሰዎች የሚያውቁት ነገር የለም የማያውቁት ነገር እዚህ ውስጥ አና መጣም እስከሚለው ድረስ የግለሰቦች ማንነት የሚያመጣው ልዩነት ሁሉ እናያለን። በእነዚህ አራት አቃቢያነ ህጎች መካከለ ያለው ክርክር በጣም ጋባዥ ሆኖ አግኝቼዋለሁ። በጣም የተለያየ ሐሳብ ነው።
ስለ አሁን ነው የሚያነሱት አቶ ሙልጌታ።
መጽሐፉ ልቦለድ ስለሆነ ከደበለው ልቦለድ ስትገባ የቻልከውን ያህል ነው የምታወራው። እንግዲህ አቃቤ ህጎች ናቸው ክስ የሚያቀርቡት በተለይ በወንጀል ጉዳይ ላይ እና አቃቤ ህጎች ነገሮችን መገምገም አለባቸው እያስባለሁ እኔ። ባቀረቡት ክስ ሲሆን በሚያቀርቡት ክስ በአቃቤ ህግነታቸው የሆነ የሙያ ኃላፊነት አለባቸው እያስባለሁ። ስለዚህ መጽሐፉ ላይ የተጠቀሱት አቃቤ ህጎችም ላይ ይለያያሉ በሀሳብ። አንዳንዶቹ ይህች ልጅ መከሰስ የለባትም ወይም ይቺ ልጅ ላይ እየደረሰ ያለው መንገላታት ልክ አይደለም ይላሉ። አንዳንዶቹ ልክ ነው ይላሉ። ከዛ የሚሰለስባቸው ኃላፊያቸው የራሱ ኢንትረስት አለው እሱ ደግሞ ባይ ዘ ወይ ይሄ መጽሐፍ አንዱን ሳይደግፉ አንዱን ሳይ ለማውገዝ አለ። የተለያዩ የህግ ስርዓቱ አካላት ወይም ወገኖች የተለያዩ ስራ አላቸው። ፖሊስ ይመረምራል፣ አቃቤ ህግ ክስ ያቀርባል፣ ዳኛ ክሱን አይቶ ውሳኔ ይሰጣል፣ ተከሳሹ የግል ጠበቃ ቀጥሮ ሊቀርብ ይችላል ወይም መንግስት ያቆመለታል። ከዛ በኋላ ከተፈረደበት ማረሚያ ቤት ይገባል። ይሄ ነው እንግዲህ የህግ ስርዓት የሚባለው። አሁን እነዚህ የተለያዩ የህግ ስርዓት አካላት እንዴት ነው ስራቸውን መስራት አለባቸው የሚለውን ጥያቄ ለመመለስ ነው እንግዲህ በከፊል መጽሐፉ ሞከረው እና እዚህ ላይ አቃቤ ህጎቹ አንድ የሆነ ሰው ሲከሱ ይጨቃጨቃሉ። መከሰስ ያለበትም በቂ ማስረጃ የለም አለ። ከዛ አልፎ የፍልስፍና ጥያቄ ሊያነሱ ይችላሉ። ከህገ መንግስቱ ጋር ያያይዙታል። ክሱ ዝም ብሎ የወንጀል ህግ ብቻ ሳይሆን ህገ መንግስቱ ምንድን ነው የሚለው። ለምሳሌ አንድ ሰው ዳኛ በዋሲን ተጠቅሞ ስለቸው መንግስትና ግለሰብ እኩል ናቸው ወይ? ለምን አንድ ጊዜ ዳኛ ከወሰነ በኋላ ሰውየው ውጭ ሆኖ ቢከራከር ምንድን ነው ችግሩ? አቃቤ ህግ ይግባኝ እንኳን መጠየቅ ይኖርበት ጠርጣሪው እስር ቤት ውስጥ መቆየት አለበት ወይ? የዳኛው መኖር ወይም የዳኛው ውሳኔ በአቃቤ ህግ የሚሻር ከሆነ ታዲያ ምንድን ነው ትርጉሙ? አቃቤ ህግ ነው ወይ የበላ? በዚህ ነው እንግዲህ ሰዎች የሚጨቃጨቀው እና እዛ ላይ አለቃቸው የፈለገው አቤት ሲለው ክርክሩ መጨረሻ ላይ ምንድን ነው የሚለው፣ እናንተ የኢትዮጵያን ህግ አታውቁትም፣ ኢትዮጵያ ህዝብንም አታውቁትም። ኢትዮጵያ ህዝብና ህገ መንግስት እኮ አይገናኙም ነው የምታወሩት። የኢትዮጵያ ህዝብ እኮ ከዲሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ኢትዮጵያ ህዝብ እኮ ድሀ ነው፣ አማኝ ነው እና ያን ያህል ከዲሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ስለዚህ ሰጥለጥ አድርገን መግዛት ካልቻል ስርዓትን ማስከበር አንችልም። ይህ እንደዚህ ሲል ይህ ባለስልጣን መጽሐፍ ላይ ለማሳየት እንደሞከረው መጥፎ ሰው ስለሆነ አይደለም። ይህ ሰው ስርዓቱን ዲፌንድ እያደረግ ያለው ስርዓቱን ቢሆን የራሱ ዲፌንድ የሚያደረግበት አርጊመንት ወይም ክርክር መኖር አለበት ተብሎ ስለታሰበ ነው። አሁን አንባቢው ይህ ክርክር ልክ ነው ወይ ልክ አይደለም ወይ መንግስትን መቃወም ወይም መንግስትን መደገፍ አይደለም አላማ። እሱ ቀላል ስራ ነው፣ ግን ሁሉንም ፓርቲዎች በኩልነት በተቻለ መጠን በጣም ጠንካራ የሚባል ክርክር አቅርበው ህዝቡ ራሱ የትኛው ክርክር የተሻለ ብለው እንዲፈርድ ነው እንግዲህ ጥረት የተደረገው። ሰው በዚህ ሴንሱ የአቃቤ ህጎቹ ክርክሮች እኔንም ራሴን ፋሲኔት አድርጎኛል። ምክንያቱም ለህግ ታማኝ ይሆናሉ፣ ለመስሪያ ቤታቸው ታማኝ ይሆናሉ፣ ለመንግስታቸው ደግሞ ታማኝ ይሆናሉ። እነዚህ እንግዲህ የተለያዩ ፍላጎቶች ናቸው። እነዚህም ፍላጎቶች አመቻ ዳኛ ሆነ ሳታዳላ ማሳየት ካልቻል የፕሮፓጋንዳ ስራ ነው የሚሆነው እና እንደዛ እንዳይሆን ነው እንግዲህ ሁሉም በተቻለ መጠን ጠንካራ ክርክር እንዲያደርጉ ለማድረግ ሙከራ ያደረገው።
ይህን መጽሐፍ የሚያነብሰው እሱ ከሚኖረው ህይወት ጋር አዛምዶ ነገሮችን ማንሳት ቀርምና በተጨባጭ ሰዎች የትኞቹን ሁኔታዎች በምን መልኩ አይተዋቸዋል እስካሁንም ከአንባቢዎች ያገኛቸው ምላሾች ካሉ
እዚህ መጽሐፍ ላይ እኔ ተስፋ ማድረገው ማሳየት ይችላል ብዬ የማስበው ልክ መጽሐፉ ላይ እንደተቀመጠው ሁላችንም አለን የምንለውን እምነት ደግመን እንድንመረምር ይጋብዛል። ለምሳሌ መታሰቢያነቱ እውነታቸውን ደግሞ ለመጠየቅ ፈቃደኛ ለሆኑ ሁሉ ይሁንልኝ ብያለሁ። ይህ ማለት ነው የኢትዮጵያ ችግር ሳየው ከመንግስትም ያለፈ ችግር ነው። ምን ማለት ነው? የሀገር ችግር ነው። እና ሳየው ሁላችንም በምናምነው ነገር እርግጠኞች ነን። ሁላችንም በምንሰራው ነገር እርግጠኞች ነን። የመንግስት ባለስልጣናት ብቻ አይደለም። ከመንግስት ባለስልጣናት ብንጀምር፣ ለምሳሌ ፖሊስ የሆነ ሰው ሲያስር ወይም ሲይዝ እርግጠኛ ነው። እንዳይሳሳት አይሰራም፣ አይጠራጠርም። ይህ የሚሰ ሊሆን ይችላል አይልም፣ በብዛት ማለት ነው። ምክንያቱም እስረኛ ሲያዝ ለምንድን ነው የያዝከኝ ብሎ ሲጠይቀው ጥያቄው ራሱ ያናድደዋል። ይህ ብለህ ቀጥል ማለት ነው የሚፈልገው። በቃ እርግጠኛ ነው በስልጣን። አቃቤ ሕግ ሲከስ በክሱ እርግጠኛ ነው፣ ቦታ አይሰጥም። የሰው የሚሰ ሊሆን ይችላል ራሱም እዚህ መጽሐፍ እንደተቀመጠው ማለት ነው። የግል ጠበቃውም እንደዚሁ ዳኞችም የራሳቸው ለምሳሌ ሰው ቀርቦላቸው ተከሳሽ ቀርቦላቸው የሆነ የራሳቸው አቋም ይዘው ነው የሚቀርቡት ወደ ዳኝነቱ እንደምናየው። ምክንያቱም በጣም ግልጽ የሆነ ነገሮች ተስፈጽሙ ሲቀሩ ታያለ። ምን ማለት ነው? ወይም ለእንጀራቸው ፈርቶ ሊሆን ይችላሉ። እንደዚህ ብለን ከወሰን መንግስት ሊቀየር ይችላል ብሎ በማሰብ ሊሆን ይችላል። ልጆች አለኝ እንዴት አሳድጋቸዋለሁ ከተባረሩ። ሁሉም እየራሱ አቀራረብ በጣም እርግጠኛ ነው። ከዛ አልፎ የግል ጠበቃውም የራሱ የእንጀራ ህይወት አለው፣ የሆነ አላማ አለው። እንደዚህ ሰርቼ እንደዚህ ቤተሰቦች የምንልበት። ከዛ አልፎ ደግሞ ለምሳሌ ልጆች ስታየው ፕሮፌሰሩ ነው እንግዲህ ዋናው ካራክተር ሽመልስ። ሽመልስ ራሱ እንደዛ በጣም ኖብል የሚባሉ እምነቶች እያሉት ግን በእምነቱ በቃ ሪጅት በእምነቱ እርግጠኛ ነው። ልጁ ራሷ በእምነቷ እርግጠኛ ነው። ሁሉም እዚህ ያሉ ካራክተሮች በሚያምኑት ነገር በጣም እርግጠኛ ናቸው። እና ያ እርግጠኝነት ማህበረሰባችን ውስጥ የተንሰራፋ ነው። ፖለቲከኞችን ስታያቸው ለምሳሌ ውጊያ ውስጥ የገባ ኃይሎች ስታያቸው በሚዋጉት ጉዳይ ላይ እርግጠኞች ናቸው። እነሱ ልክ ናቸው፣ እነሱን የሚቃወም ሌላው ሰው ነው ልክ ያልሆነ። ይሄ የሁላችን ጸባይ ነው። ፋሚሊ ውስጥ የምታየው ነገር እሱ ነው። አባት ልክ ነው፣ ልጅ ልክ አይደለም። ይሄ ነገር መፈተሽ ብንችል እኛ ልክ ነን ስንል ልክነታችንን የምንጠራጠርበት የሆነ ተዳዳ ነገር ብንተው የሆነ ጥርጣሬ ነገር ቢኖር በምናስበው በምንናገረው እና በምናከናውነው ነገር የሆነ ጥርጣሬ ቢኖር ድንገት በእኔ ምክትል የሆነ ጉድለት ቢኖረውስ እኔ በማደርገው ነገር የማደርገው ነገር ስህተት ሆኖ በእኔ ድርጊት ምክንያት ሰው ቢጎዳስ የሚል ጥርጣሬ ነገር ሁሌ ሲሰማችን ውስጥ ጭንቅላታችን ውስጥ ቢኖር ምናልባት የመነጋገር እድላችን ይሰፋል። ስንነጋገር የመደማመጥ እድላችን ይሰፋል። ባይነ ወይ ሎጂካል ነው። እኔ 100% ልክ ነው ይካል ከአንተ ውጭ ያለው በሙሉ ልክ አይደለም ማለት ነው። ልክ ካልሆነ ደግሞ ወይም ከተቀናቀነ ያጠፋዋል። ይሄ ለማሳየት ትንሽ የሞከርክ ይመስለኛል። እዚህ መጽሐፍ ውስጥ ያ ልክነታችን በልክነታችን በጣም ባንተማመንና ልክነታችንን በሆነ ደረጃ ብንጠራጠረው ይላል። ቁጥር ነክ ነገሮች ሊያጠራጥሩ ይችላሉ። እድሜ ስንት ነው ስትባል ቁጥር ልትሰጥ ይችላል። ስሙ ማን ነው ስትባል ስሙ ልትናገር ይችላል። ግን ትልቅ ያገር ጉዳዮች ላይ እርግጠኛ ስትሆን የኔ የፖለቲካ ዓላማ ነው ልክ፣ የኔ የፍልስፍና ነው ልክ፣ ያንተ ልክ አይደለም። እነዚህ በማስረጃ ስርት ሊረጋገጡ የማይችሉ ልዩነቶች ላይ መተማመቶ እርግጠኛ ስትሆን በራስህነት በጣም አደገኛ ይሆናል ብዬ ነው ማስበው። እና ህግ ውስጥ እንደዚህ ፖሊስ ትንሽ መጠራጠር ይችል፣ አቃቤ ሕግ ትንሽ መጠራጠር ይችል፣ ሰች ሊሆን ይችላል ብሎ ያስብ፣ ዳኛም እንደዚሁ ሲያመዛዝን ነፃ ሆኖ ግን እስኪ ልሳሳ ይችላለሁ ብሎ ያስብ። አይቲንክ ይችላል ህይወት የሆነ ረጅ ይኖረናል ብዬ አስባለሁ።
የህግ ገደቡ ለሌሎች አስተያየት፣ ለሌሎች እምነት፣ ለሌሎች መከራከሪያ፣ ለሌላ እውነታ ቦታ መስጠት ብቻ ሳይሆን በጊዜም ይገደባል። ምናልባት ሰዎች ቢያስቡ ብለህ እንትመኘው በታሪክ እናውቀዋለን፣ ያለፉ ስርዓቶች፣ ያለፉ ባለስልጣናት ሁሉም እዛ ቦታ እንደሚሆኑ አድርገው እንዳሰቡ ነው መጨረሻው ጋር የሚደርሱት። የቤታቸው ይህን ውይይት የሚከታተሉ ሰዎች እንዲነጋገሩበት ነው። አቶ ሙሉጌታ፣ ሌላ ወደ መጽሐፍ የሚመልሰን ጥያቄ ከማንሳቴ በፊት እዚህ ላይ ሀሳብን ብትፈነጥቅ።
በመሰረቱ ህግ ማለት ትርጉሙ ብትባል ዋናው ትርጉሙ ገደብ ማለት ነው። ህግ አርጎ የማጥፋት ነው። ሰው ይገድበዋል። አሁን ችግሩ ምንድን ነው? ለምሳሌ የህግ የበላይነት አለ ስትል አንድ ሀገር መንግስትም ራሱ ይገደባል በህግ ማለት ነው። አክቹዋሊ ሰለጠነ የሚባል ሀገር ግለሰብን ብቻ ሳይሆን መንግስትን መቀደስ ይችላል ነው። ምክንያቱም መንግስት በጣም ጉልበተኛ ስለሆነ አሁን እዚህ ሀገር እኛ ሀገር ኢትዮጵያ ውስጥ ያለው ችግር ምንድነው? የመንግስት ስልጣን በህግ ቢገደብም በተግባር ግን መንግስት በራሱ እርግጠኛ ስለሆነ እንኳን ራሱን የሚገድብ ህግ ሊያወጣ ራሱን የማይገድብ ህግ እንኳን ሲያወጣ ባወጣው ልክ አይደለም ተግባር ላይ የሚያውለው። እሱንም ራሱን ይረሳዋል፣ በቃ ይተወዋል። ለምንድን ነው? ትርጉሙ አልገባ ይለው። በህግ አለመገዛ ህግ መጣስ የሚያመጣው ነገር የለው ለመንግስት ማለት። እኔ ለምሳሌ ህግ ብጥስ መንግስት ይቀጣል። በጣም የሚገርመኝ አሁን ህግ የበላይነት እንኳን ቢጠፋ፣ ለምሳሌ መንግስት የበላይነት እንኳን ቢሆን ቻል፣ መንግስት የሚፈልገው ምንድን ነው? የምፈልገው ይሄ ነው ብሎ ፍላጎትን በህግ ይነግርሃል አይደል? አንተ እሱን ህግ አምነው ኦፐሬት ስታደርግ፣ መንግስት ግን ከዛ ወጥቶ ኦፐሬት ሲያደርግ ታገኘዋል። ራሱ ካወጣው ህግ ወጥቶ ማለት እና ምን ማለት ነው? ሰው መንግስት የሚፈልገውን አያውቅም ማለት ነው ወይስ አሁን በዚህ ደቂቃ ሀሳቡን ቀይረዋል ማለት ነው? በህግ መልክ የተነገረው የመንግስት ፍላጎት እና በተግባር መንግስት ፍላጎት እየገለጸ ያለበት የተለያየ ስለሆነ የትኛውም የመንግስት ፍላጎት ብሎ ህዝቡ ይወዛገባል። በዚህ ሰዓት በህዝቡና በመንግስት መካከል ኮሚኒኬሽን ብሬክ አረቀ ማለት እና መንግስትና ህዝቡ ደግሞ የሚገናኙበት ወይ የሚግባባበት መንገድ ድልድይ ከተሰበረ መንግስትና ህዝብ የተለያየ ሆነ ማለት ያኔ የዘፈቀደ ህይወት ነው አኗር የምትጀምረው። የዘፈቀደ ህይወት ስትኖር ደግሞ ስርዓት ስለሌለ ምንድን ነው የሚፈጠረው? ኮንፍሊክት ነው የሚፈጠረው። ሁሉም ሰው የራሱ ህግ ይሆናል ማለት ነው። ሁሉም ሰው በራሱ መንግስት ይሆናል ማለት ነው። በዚህ ምክንያት ላይ ለው አይነት ቀውስ እያየናለ ለማለት ፈልጌ ነው።
አቶ ሙልጌታ፣ ለዚህ ሀሳብ ወለድ መጽሐፍ መነሻ ወደ ሆነህ ጉዳይ ገፋ አድርገን ብንዘልቅ፣ ህግን ዳኛ ፊት ማቅረብ በእርግጥ ትልቅ ነገር ይመስለኛል። ትልቅ ጉዳይ ነው። ከራስህ ህይወት ልምድ ጋር ለማዛመድ የህግ ትምህርት ተከታትለ በዚህ በዩናይትድ ስቴትስ በኢሚግሬሽን የጥብቅና ሙያ አገልግለሃል። ወደ ኢትዮጵያ ተመልሰ በአዲስ አበባ ዩኒቨርሲቲ ህገ መንግስትና የመገናኛ ብዙሀን ህግ አስተምረሃል። ይህን መጽሐፍ ለመድረስ ያበቃ ምንድን ነው የሚለውን አንድ እርምጃ ገፋ ብናደርግ በመጽሐፍ የተካተቱትን ጭብጦችና ገጸ ባህሪያት በመሳሉ ረገድ እነኚህ የቀደሙ ተሞክሮዎች ድርሻ እንደሚኖራቸው መገመት ይቻላል?
አዎ፣ እኔ ብዙ ጊዜ የህገ መንግስት ፍልስፍና ይስበኛል። እዛ ላይ ነው ብዙ ትኩረት የማደርገው። ይህን የማጠፋው እዛ ላይ ነው። ህገ መንግስት በጣም ነው ፋሲኔት የሚያደርገኝ። ስለ ኢትዮጵያ የህገ መንግስትን አነበዋለሁ፣ አጥንቼዋለሁ። አሁንም እያጠናሁት ነው። ያው መጨረሻ ያለው ከሌሎች ሀገሮች ህገ መንግስቶች ጋር ታወዳድራለህ። ዝም ብለው እንደ ፊክሽን ነው የማነበው። እኔ በጣም ነው የምወደው የህገ መንግስት ትምህርት እና የኢትዮጵያ ህገ መንግስት ያወቃቸው መብቶች አሉ። በተራ ቋንቋ ስታወራው ማለት የኢትዮጵያ ህገ መንግስት ዋና አላማ የመንግስትን ስልጣን ለመገደብ ተብሎ ነው እንግዲህ የተሰራው። አሁን ይሄ በጣም የሚገርም ጽንሰ ሀሳብ ነው። የመንግስትን ስልጣን መገደብ ፍልስፍና በጣም የሚገርም መንግስት የሰው መሳሪያ ነው። መንግስት የህዝብ ተቀጣሪ ነው። ህዝብ አለቃ ነው። መንግስት አሽከር ነው። እኒሉ ነገሮች ሀገራችን ህይወት ጋር ስታስተያያቸው አለመሳካቸው
ይሄ ጽንሰ ሀሳብ ራሱ አሁን የምትላቸውን ነገሮች ለሚከታተሉ አብዛኛው አድማጭ ባዕድ ይመስለኛል። ዜጎች ከመንግስቱ በላይ ስልጣን እንዳላቸው ገድበው የሰጡትና እንግዲህ ዲሞክራሲያዊ በሆነ ስርዓት ነው እያወራን ያለ ነው ገድበው የሰጡትን ስልጣን ሊነሱ መቻላቸው ስልጣኑ ህዝብ እጅ መሆኑ በጽንሰ ሀሳብ ደረጃ እንኳን ለመረዳት ሩቅ ይመስለኛል። በስፋት በምናያቸው ሁኔታዎች ውስጥ ለመንግስት ያለን ሀሳብ ወይም አስተያየት ከግምት ካስገባን
ሌላ ቀርቶ ህግ ትምህርት ቤት ማለት ነው ክፍል ውስጥ ገብተህ ነገ የህግ ባለሙያ የሚሆኑ ተማሪዎች ስታስተምር ኢትዮጵያ ህገ መንግስት እንደዚህ ነው የሚለው ብለህ ስትናገር ተማሪዎቹ ሳይቀር ይስቁባል። ለምሳሌ ፖሊስ ያለ ፍርድ ቤት ትእዛዝ ቤታችሁ መጥቶ ሊላቸው አይችልም ብለህ ስታወራ በቃ ተማሪዎች ይስቁባል። ምንድን ነው የምታወራው? የዚህ ሀገር ህግ ነው ወይስ የሌላ ሀገር ህግ ነው አይነት ነው? ምን ማለት ነው? ህጋችንና ህይወታችን አይገናኝም። በዚ አይገናኝ። ምክንያቱም ኢትዮጵያ ውስጥ ፖሊሶች እየቤቱ እንደፈለጋቸው ገብተው ይፈትሻል ያለ ምንም የፍርድ ቤት ትእዛዝ ማለት ፍርድ ቤት ትእዛዝ አላቸው ቤቱን ለማባበር ያ ዋራንት አላቸው ብለህ ስትጠይቅ ይስቁባል። ይህ በየጊዜ የሚሆን ነገር ነው። ሰው ተይዞ ፍርድ ቤት ሳይቀርብ ለረዥም ጊዜ ስቤት ይቆያል። ኮመን ነው፣ በሚዲያ የምትዘግቡት ነገር ነው። ምን ኮመን በጣም ከመብዛቱ የተነሳ ህጉ እንደዛ ነው የሚለው ህጉ ምንድን ነው የሚለው ጥያቄ ራሱ እየቀረ ነው እና እኔ አስቸጋሪ ቀባለ በዚህ ደረጃ እየሆነ ያለው ለምንድነው እየሆነ ያለው ብዬ ሳስበው ያለው ትክክለኛ ስለሆነ ነው እንደማስበው። መቶ መቶ በራስ ሐሳብ የምትተማመን ከሆነ ግን የሐሳብ ልዩነት ብሎ ወሬ የለም፣ አንድ ሐሳብ ብቻ ነው ያለው። እና ይሄ ነው እንግዲህ እና ማሳየት ነው የሚሞክረው። ሁለቱ ወገኖች ይህ የሚያደርጉት ነገር አለ። ለጥርጣሬ ቦታ ይሰጡ፣ ልሳሳት ይችላለሁ፣ ልትሳሳት ተብሎ ሲጠየቁ እውነት ልሳሳት ይችላል አንዱ ለሚለው ጥያቄ ቦታ ይሰጡ። እውነት ልሳሳት እኮ ይችላለሁ፣ ከተሳሳትኩ ደግሞ አሁን በሙሉ ልብ እያደረኩት ያለሁት ነገር አደጋ ሊፈጥር ይችላል፣ ውሎ አድሮ እንዴት ይቻል ሀሳብ ይወጣ ይሆናል የሚል ነገር እንዲመጣ ነው እንግዲህ የሚፈልገው፣ ወይም እንደ ሀሳብ ማቅረባ። ይሄ ነው እንግዲህ የዚህ መጽሐፍ
ጠበቅ ካለውና ረቀቅም ካለው የህግ ፍልስፍናና በህጉ ከተቀመጡት ጽንሰ ሐሳቦች ወደ ገራገር ወደ ስነ ጽሑፋዊ ጉዳዮች ደግሞ ልመለስ። በመጽሐፍህ ይበልጡን የህግ ጉዳይም ስለሆነ የህግ አዋቂዎች፣ ጠበቆች፣ አቃቤ ህግ፣ ዳኞች፣ ህግ ምሁር፣ የህግ አስፈጻሚዎች፣ ፖሊሶችን እንመለከታለን። የተራ ሰዎችን ህይወት ስለሆነ በዋናነት ህግም ስለአብዛኛው እንደመሆኑ የቱን ያህል የተራ ሰዎች ህይወት ተንጸባርቆበታል ትላለህ በመጽሐፍ?
ለአንባቢው በትምህርታቸው የተራመዱ ናቸው ሊባሉ ይችላሉ፣ ዳይቨርሲቲ ሊጎድለው ይችላል። ለምሳሌ ሔዋን እዚህ መጽሐፍ ውስጥ ያለች አንዲት ገጸባህሪ ናት። እንደ አብረጅ የሆነ የአዲስ አበባ ወጣት ሴት ምናልባት አይደ ነው ቆንጆ ልትሆን ይችላለች፣ ግን ተራ ሴት ናት። የተለየ ችሎታ የላትም፣ የተለየ ሀብት ወይም ጉልበት ወይም ስልጣን ወይም ምንም ነገር የላትም። ግራጁዌት አድርጋ ከትምህርት ቤት ስራ ቦታ ያለች፣ አባቷ በጣም የታወቀ የህግ ምሁር ነው። ከዚህ ውጭ የተለየ የምትለው ነገር የላትም። እሷን የሚወድ ሌላው ደግሞ እሱም ተራ ሰው ነው። ሌላም ጓደኛቸው አንድ ተራ ፖሊስ ነው። ሶ ኖርማሊ እዚህ ሀገራችን ውስጥ በተለይ ከተማ ውስጥ ልታያቸው የሚችሉ ወጣቶች ናቸው አብዛኛዎቹ። ጠበቃዋን ብትሆን ያው አንድ ተራ ጠበቃ ማለት ነው። እነዚህ ሰዎች ኦፍኮርስ ሁሉም የተማሩ ናቸው፣ ሁሉም ወጣቶች ናቸው ኤክሴፕት አባትየው። ሶ ምንድን ነው የህግ ጭቅጭቅ ስለሆነ የመጽሐፉ ዋና ጭብጥ በህግ ዙሪያ ላይ ያለ ነገር። እንግዲህ ሁሉንም ማጫወት አትችልም በአንድ መጽሐፍ። የን ስቶሪ ትምህርት አለ፣ እሷን ብቻ ነው እንግዲህ ፕሬዘንት ማድረግ የምትችለው። በሌላ መጽሐፍ ደግሞ ሌላ ካራክተሮች ልትናይ ነው። ገበሬም ሊሆን ይችላል፣ ነጋዴም ሊሆን ይችላል፣ ሚስትሮም ሊሆን ይችላል። ሶ እዚህ ጋር ግን ለዚህ ፐርፐስ ያገለግልኛል ያሰብኳቸው ካራክተሮች እነዚህ ናቸው። እና ለአንባቢው ኤዲቶች ናቸው ሊባሉ የወጠቁ ሶሳይቲ ውስጥ ሊባሉ ይችላሉ። ወይም ደግሞ አይ ደብለቅ ያለበትም ነገር አለ፣ ወጣቱም አለበት፣ ህፃንም አለችበት። ነገር ልክ ነው። ዳይቨርሲቲ ሊጎድለው ይችላል፣ ግን ነው ልታወራው እንደፈለግከው ታሪክ ነው የካራክተር አይነት
በምክንያት ነው። መልካም ሙልጌታ፣ ነባራዊ ሁኔታዎች በዘረዘረከው መልኩ ያሉ ፈተናዎች ለዚህ መጽሐፍ ወይም ለዚህ ድርሰት መወለድ መነሻዎች መነቃቂያዎች እንደሆኑ ተረድቻለሁ። ነገር ግን ያንን ያህል ደግሞ የህግ ባለሙያ እንደመሆን የስነ ጽሁፍም ሰው እንደመሆን ይህን መሰል ዝንባሌ ያለው ደራሲ አሜሪካዊ ደራሲ ነው የማስበው። ቀደም እንደገለጽኩት እንደ ኢትዮጵያ የስነ ጽሁፍ ታሪክ ውስጥ ብዙም ያልተለመደ በህግ ላይ ብቻ ያተኮረ ስራ በፊልም ደረጃ በተከታታይ ድራማዎች ሁለተኛ እያሞከርክ ነው፣ በመጽሐፍ ደረጃ ሁለተኛ ነው። እንደ ስነ ጽሁፍ አፍቃሪ ነው ይሄን ማነሳልህ። በጣም በርካታ በህግ ላይ ያተኮሩ ስራዎች የጻፈ ጆን ግሪሻም የተባለ ደራሲ ዘ ፈርም፣ ታይም ቱ ኪል፣ ዘ ክላይንት፣ ዘ ፔሊካን ብሪፍ አብዛኞቹም ለሲኒማ የበቁ ናቸው። በጣም ተወዳጅ ስራዎችን ሰርቷል። እውቅ ደራሲ ነው። ምናልባት ከዛ ጋር የሚያገናኝ ነገር ልገምት ይሆን ላንተ በዚህ መንገድ ለመቅፋት ምክንያት ወር ይሆን? አንተ ራስህም ከነኚህ ስራዎችህ ባለፈ በህግ ላይ ያተኮሩ ግን ሀሳብ ወለድ ስራዎችን ዘለግ ብለህ ሌሎች ስራዎችን የመስራት እቅድ ይኖር ይሆን? እስኪ ደግሞ ስለ እሱ አጫውተን።
ልክ ነው። ጆን ግሪሻምን እወደዋለሁ፣ በጣም ነው የምወደው። መጽሐፍቶቹን በብዛት አነባለሁ፣ ፊልሞቹንም እንደዚሁ አይቻለሁ። ናቸዋል አሁንም የእሱ መጽሐፍ እያነበብኩ ነው።
የትኛው?
ቼንገር የሚል መጽሐፍ አለ እና ይሄ አንድ ሞት የተፈረደበት ሰው የሞት ፍርደኞች ማረሚያ ቤት ተቀምጦ ይግባኝ የሚጠብቅ ነው እና የአሜሪካ የህግ ስርዓት እንዴት እንደሚሰራ ነው ያሳየ። አንድ ሰው ሞት ከተፈረደበት በኋላ ያለው ነገር ማለት እሱን አክቹዋሊ ኦልሞስት ጨርሻለሁ። ልክ ነህ። አንድ እሱ ነው። ሁለተኛ ሎየር ኤንድ ኦርደር የሚል አለ አሜሪካ። ከሀያ ዓመት በላይ እየታያል
የቴሌቪዥን ተከታታይ ድራማ ነው።
እሱም እንደዚሁ ወንጀል ይሰራል፣ ፖሊስ ይመጣል፣ ይመረምራል።
ለአቃቤ ሕግ ይሰጣል። አቃቤ ሕግ ሲያቀርባል ከዛ ፍርድ ቤት ይወስናል። አይ ነው አብዛኛው መመራና ክስ ላይ ነው። ሰው እሱም ፋሲኔት ያደረገ ነበር። እኔ ከምከታተላቸው አንድ እሱ ነበረ። በጣም የሚገርመው እሱ ነው። አሁን የአሜሪካ ሕግና የኢትዮጵያ ሕግ ተመሳሳይ ነው ብትል ፈንሽ ይቅባል አይደለ? የኢትዮጵያ ሕገ መንግስት ያስቀመጠው ነገር ብታይ ግን ከአሜሪካ ሕገ መንግስት የተናነሰ አይደለም። አይቻለ አንዳንዶች የበለጡ ናቸው። በጣም የሚደንቅ ነገር ነው። በቲዮሪ ደረጃ ምክንያት እንዳለ ነው የገለበት ነው። ከኢንተርናሽናል ኮንቬንሽኖች ሳይቀር ወስደናል። የሕገ መንግስት ውስጥ አለ። ሰው በዚህ ሰንሱ ምንድን ነው የምታወራው? አሜሪካና ኢትዮጵያ የሚል ክርክር ሊቀርብ ይችላል። እውነት ለምን ህይወታችን አይቀናል? ምን ከሽመጣ ሰው ልክ እንዳልከው እነዚህ ጸሐፊዎች እና እነዚህ ፊልሞች ኢንስፓየር አድርገውኛል። በዚሁም መቀጠል ደስ ይለኛል። ለምሳሌ መጽሐፍ ሲወጣል ከዛ ወደ ፊልም ይቀየራል። ሰው እንደዛ ነው ልመኘው። በሕግ አምላካን ሶስተኛ ሲዝን አሁን ይቀርባል በቴሌቪዥን ዩቲዩብ ላይ ያለ እሱ። ይህኛውም ሕግ ሲዳኝ እንደዚሁ ኦልሬዲ ስራችንን ጨረስን ይመስለኛል። እንደዚሁ በታሪክ እያዝናና በተቻለ መጠን ይሄ ነገር እየተለመደ ቢሄድ ይሄ ነው እንግዲህ። በቅርብ ጊዜ ምንም ነገር ላይ ፈጠር ይችላል ግን ይቀጥላል።
ብዙ የሕግ ጉዳዩን የሚያነብ አንባቢ ወይም ደግሞ በአጻጻፉም በድርሰቱም የተለየ ቦታ አላቸውና ያን የሚከታተል አንባቢ እንደሚዳብር ተስፋ አደርጋለሁ። በዚያም ረገድ የበኩልህን እያዋጣህ ነው። ጌታ አረጋዊ፣ የሕግ ባለሙያ፣ መምህር፣ ደራሲ፣ ዘርፈ ብዙ ባለሙያነትህ ይዞ የመጣውን ፍሬ አንባቢዎች ከመጻፍህ የሚያገኙ ይመስለኛል። በሌላ መሰል ውይይት መልሰን እንደምንገናኝ ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።